One of my most vivid memories is attending priesthood meeting as a newly ordained deacon.
ከማስተውሳቸው አንዱ ነገሮች በዲያቆንነት የነበርኩበትን ስብሰባ ነበር። በገነት ስብሰባ የተካፈልኩበትም ጊዜ ዛሬማ ገነት የተቀበላችሁ እናንተ እግዚአብሔር ልጆች ኑ የሚለውን መዝሙር ስንዘምር አስታውስ ነበር። ዛሬም ይህንን መዝሙር ስንዘምር የእናንተ እግዚአብሔር መንፈሳችን አስተጋባልን። ጥሪያችንን እናስብ፣ ስለ ግዴታችንን እናስብ፣ ኃላፊነታችንን እንወቅ፣ እናም ጌታችን ኢየሱስ ክርስቶስን እንከተል። በዕድሜ በባህል ወይም በዜግነት ብንለያይም በክህነት ጥሪያችን አንድ ሆነናል። የአሮናዊ ክህነት መጥምቁ ዮሐንስ ለኦሊቨር ካርደሪና ለጆሴፍ ስሚዝ መመለስ ለእያንዳንዳችን በጣም ጠቃሚ ነው። በተመሳሳዩ መልኩ የመልከጼዴቅ ክህነት ለጆሴፍ ስሚዝና ለኦሊቨር በጴጥሮስ በያዕቆብና በዮሐንስ መመለስ ዋጋ የምንሰጠው ክስተት ነው። በተሸከምነው ክህነት ጋር የሚመቱትን ጥሪዎች፣ ግዴታዎችና ኃላፊነቶች በተገቢው መንገድ እንውሰዳቸው። የዲያቆን ምልአት ጉባኤ ጸሐፊ ሆኜ ስጠራ ትልቅ ግዴታ ተሰምቶኝ ነበር። በዛ ጥሪ ውስጥ የተቻለኝን ማድረግ ስለፈለግኩኝ የጠበቅኳቸውን መዝገቦች በሙሉ በጥንቃቄ አዘጋጀው። በሥራዬ በጣም ኮራሁ። በማንኛውም ቦታ ላይ በሆንም በተቻለኝ አቅም ማድረግ የምችለውን በሙሉ በማድረግ ግቤ ሆኗል። እያንዳንዱ ለአሮናዊ ክህነት የተሾመ ወጣት ወንድ የተሾመበትን ጥሪ ቅድስና መንፈሳዊ ግንዛቤዎች እንዲሁም ያንን ጥሪ የሚያጎላበትን እድሎች እንደ ተሰጠው ተስፋ አድርጋለሁ። ዲያቆኖኜ የኤጲስቆጶስ አመራር ከቤተ ክርስቲያኖቹ አንድ ማይል ርቀት ላይ ላሉት እስረኞች ቅዱስ ቁርባን እንድወስድ ሲጠይቁኝ እንደዚህ እድል ተቀብያለሁ። በዛ በተለየ የእሁድ ጠዋት ላይ የወንድም ራእይ በሩን ሳንኳኳ ግባ የሚል ደከመ ድምፅ ሰማሁኝ። በትንሽ ቤት ውጭ ሳይሆን በጌታ መንፈስ በተሞላ ቤት ውስጥ ነበር የገባሁት። የወንድም ራይል አልጋን ተጠጋውና የዳቦ ቁራሽ ከንፈራቸው ላይ አስቀመጥኩኝ። ከዛ መጠጣት ይችሉ ዘንድ የውሃ ኩባያን ሰጠኋቸው። ልወጣ ስልም ልጄ እግዚአብሔር ባርክህ ሲሉኝ እንባቸው ዓይናቸው ላይ አየሁት። እናም ለቅዱስ ቁርባንና ለተሸከምኩነት ባለኝ አድንቆት በርግጥ እግዚአብሔር ባረከኝ። ከወርዳችን ማንም ዲያቆን፣ አስተማሪ ወይም ካህን ወደ ክላርስተን ዩታ ከመጽሐፈ ሞርሞን ሦስተኛ ምስክሮች አንዱ የሆነውን የማርቲን ሃይረስ የመቃብር ቦታ የማሳየት ጉብኝት ሊረሳ የሚችል የለም። የመቃብሩን ሐውልት ከበን ቆምንና በዝልቅ የሚሰሙትን የሦስት ምስክሮች ምስክርነት ቃላት ከቡድን መሪዎች አንዱ ሲያነብልን ለዚያ ቅዱስ መጽሐፍና በዚያ ለሚገኙት እውነቶች ታላቅ ፍቅር አገኘን። በእነዚያ ዓመታት ወቅት ዓላማችን እንደ ሞዛያ ልጆች ለመሆን ነበር። ስለ እርሱ ይህን ተብሏል፣ እውነት በማወቅ የጠነከሩ ነበሩ። እግዚአብሔርን ያውቁ ቃል ያውቁ ዘንድ ቅዱሳን መጻሕፍትን በትጋት የሚያጠኑና በቀላሉ የሚረዱ ነበሩ። ነገር ግን ይህ ብቻ አልነበረም። ራሳቸውን በጸሎትና በጾም አተጉ። ስለዚህ የትንቢት መንፈስና የራእይ መንፈስ ነበራቸው። እናም በሚያስተምሩበት ጊዜም ከእግዚአብሔር ኃይልና ሥልጣን አስተማሩ። እንደ ሞዛያ ደፋርና የጻድቅ ወንድ ልጆች ከመጠራት የላቀ ለወጣትነት ወንድ አለ የምለው ብቁ ግብ አለ ብዬ አላስብም። 18ኛ ልደቴን ስቃረብና በሁለተኛው የዓለም ጦርነት ለወጣት ወንዶች አስዘጋጅ የነበረውን የውትድርነት አገልግሎት ለመግባት ስትዘጋጅ የመልከጽደቅ የክህነትን ለመቀበል ተመርጬ ነበር። ነገር ግን መጀመሪያ ለካስማ ፕሬዚደንቴ ፓል ሲ ቻይልድ ለቃል መጠየቅ ስልክ የመደወል ነበረብኝ። ቅዱሳት መጽሐፍትን የወደደና የተረዳዳ ሰው ስለነበረ ሌሎችን በተመሳሳይ መንገድ እንደሚወዳቸው እና እንደሚረዷቸው ዓላማ ነበራቸው። የእሳቸውን የጠለቀና የሚመረምር ቃል መጠየቆችን ከአንዳንድ ጓደኞቼ በመስማት የቅዱሳት መጽሐፍትን እውቀት መጋለጥ ውስነትን ተመኘው። ስለሆነም ስደውላቸው በሚቀጥለው እሁድ ቀን ቁርባን ከመጀመሩ አንድ ሰዓት ቀድሞ ብዬ እንደገናኝ ጠየቅኳቸው። የእሳቸው መልሱም ኦ ወንድም ማንሰን፣ የቅዱስ መጽሐፍትን ለማንበብ በቂ ሰዓት አይሰጠንም ነበር። ከዛ ከቅዱስ ቁርባን ሶስት ሰዓት አስቀድሞ ለመገናኘት ሀሳብ አቀረቡልን። በግል ምክንያት የተደረገበትን ቅዱሳን መጽሐፍቶችን ይዤ እንድመጣ ነገሩኝ። እሁድ በቤታቸው ስደርስ በሞቀ ሁኔታ ተቀበሉኝ። ቃለ መጠየቁም ተጀመረ። ፕሬዚደንት ቻርልስ እንዲህ አሉኝ፣ ወንድም ሞንሰን የአሮናዊ ክህነት ተሸክመሃል። መላእክቶች ያገልግለውህ ነበር? መልሴም አላደረጉም አልኩኝ። እንደዚህ አይነት ነገር አጋጥሞኝ እንደነበረ ሲጠይቀኝ በድጋሜ አጋጥሞኝ እንደማያውቅም መለስኩኝ። እንዲህም አስተማሩኝ፣ ወንድም ሞንሰን በአእምሮዬ የትምህርትና ቃል ኪዳኖችን 13ኛውን ክፍል ተናገር አሉኝ። እንዲህም ጀመርኩኝ፣ አገልጋዮቼ፣ ባልንጀሮቼ የመላእክትንና የነሐስ ወንጌልና ስለ ኃጢአት ስርዓት በማጥለቅ የማጥመቅ አገልግሎት ቁልፎችን የያዘውን የአሮን ክህነት በመሲሁ ስም ለእናንተ ሰጣለሁ። ፕሬዚደንት ቻርልስም አቁም አሉኝ። ከዚያም ዝግ ብለው ደግ በሆነ ድምፅ ወንድም ሞንሰን እንደ አሮናዊ ክህነት ተሸካሚ ለመላእክት አገልግሎት እንደ ተሾምክ መቼም እንዳትረሳ አሉኝ። በዛ ቀን መልአክ በክፍሉ ውስጥ ያለ ነበር የሚመስለኝ። ቃል መጠየቁን መቼም አልረሳሁትም። በአንድ ላይ መሆን የአሮናዊ የክህነት የመልከጸዴቅ ክህነትን ግዴታዎችን፣ ኃላፊነቶችንና በረከቶችን ስናነብ በዛ ወቅት የተሰማኝ መንፈስ አሁንም ይሰማኛል። ሽማግሌ ሆኜ ተሾምኩኝ። እናም በባህር ኃይል ውስጥ አገልግሎቴን ለማሟላት በሚሄድበት ቀን የወርዴ የኤጲስቆጶስ አመራር አባል ከቤተሰቦቼ ጋር በባቡር ጣቢያ ሊሰናበተኝ ተቀላቀለ። በባቡር ላይ ከመውጣቴ በፊት የሚስዮን መመሪያ መጽሐፍ የሚል ትንሽ ይዘት ያለው መጽሐፍ በእጄ ላይ አኖረ። ሳኩኝ። ለማንኛውም የምወስደውን ቀን ለሆነ ቀን ሊጠቅም ይችላል ብሎ መለሰልኝ። ጠቃሚም ሆነ። ልብሶቼ ደህንነት እንዲሆኑ እንዳይጨማደዱ የሚረዳኝ ጠንካራ አራት ማዕዘን የሆነ ዕቃ ከቦርሳዬ ታች ማስቀመጥ ትፈልጌ ነበር። ያም መጽሐፍ ለዚህ አገለገለኝ እና ለ12 ሳምንት በሚገባ በቦርሳዊ ውስጥም አገለገለ። ለገና በዓል እረፍት ከመሄዳችን በፊት ባለው ምሽት ሐሳቦችን ለብስ ለቤት ነበረ። ማዕከሉ ጸጥ ብሎ ነበር። ነገር ግን ጸጥታው ከእኔ ቀጥሎ ባለው አልጋ ላይ በነበረው የሞርሞን ጓደኛዬ በሌላ አንድ ማሌህ የህመት ጩኸት ተሰበረ። ምን እንደሆነ ጠየቅኩት። እንደ በጣም እንዳመመው ነገረኝ። ወደ ሕክምና ማዕከሉ መሄድ እንደፈለገ አልፈለገም ነበር፣ ምክንያቱም ይህም በማድረግ በሚቀጥለው ቀን ወደ ቤት ከመሄድ እንደሚያቆሙት አውቆ ነበርና። ሰዓቱ ባለፉት ቁጥር እየባሰበት መጣ። በመጨረሻም ሽማግሌ መሆኔን በማወቅ የክህነት በረከት እንድሰጠው ጠየቀኝ። ከዚህ በፊት በረከት ሰጥቼ አላውቅም ነበር። በረከት ተቀብዬም አላውቅም ነበር። በረከትም ሲሰጥ አይቼም አላውቅም ነበር። ለእርዳታ በውስጤም ከጸለይክ በኋላ ከቦርሳዬ ታች ያለውን የሚስዮን መማሪያ መጽሐፉን አስታወስኩኝ። በፍጥነት ቦርሳዬ ውስጥ ያሉትን ነገሮች አወጣሁና መጽሐፉን ወደ ምሽቱ ብርሃን ወሰድኩኝ። እዛ አንድ ሰው የታመመውን እንዴት እንደሚባረክ አነበብኩኝ። ብዙ ግራ የተጋቡ መርከበኞች እያዩኝ መባረኬን ቀጠልኩኝ። ሁሉም ነገሮችን ወደ ቦርሳዬ መልሼ ከማስገባቴ በፊት ሊለንድ ሜሮ ልክ እንደ ሕፃን እየተኛ ነበረ። በሚቀጥለው ቀን ደና ሆኖ ተነሳ። እያንዳንዳችን ለክህነት ኃይል የተሰማን ምስጋና የላቀ አልነበረም። ዓመታቱ በረከቶች የሚያስፈልጋቸው ሰዎች በረከት ለመስጠት መቁጠር ከምችለው በላይ ዕድሎችን አምጥተውልኛል። በእያንዳንዱ ዕድሎች እግዚአብሔር ይህንን ቅዱስ ስጦታ ስለ ሰጠኝ በጥልቅ አመስጋኝ ሆኛለሁ። ክህነትን አከብራለሁ። ብዙ ጊዜ ኃይሉን አይቻለሁ። ጥንካሬውንም አይቻለሁ። በመጣውም ታምራቶች ተገርሜያለሁ። ወንድሞች፣ እያንዳንዳችን ለሰው ዘር ከተሰጡት በጣም እንቁ ከሆኑ ስጦታዎች ውስጥ አንዱ የሆነ ስጦታ ተሰጥቶናል። ክህነታችንን ስናከብር እውነታችንም በሁሉም ጊዜ ብቁ እንደሆንን ስንኖር የክህነቱ በረከቶች በውስጣችን ያልፋሉ። በትምህርትና ቃል ኪዳኖች ክፍል 121 ቁጥር 45 ውስጥ ያሉትን ብቁ ለመሆን ምን ማድረግ እንዳለብን የሚነግሩን ቃላቶችን እወዳቸዋለሁ። እንዲህም ይላሉ፣ አንጀታችሁ ለሁሉም ሰውና ለእምነት ቤተሰቦች በልግስና ይሞላ እና ምግባረ ባህነትም ሲያቋርጥ አስተሳሰብህን ያሳምራል። ከዚያም ልበ ሙሉነትህን በእግዚአብሔር ፊት እየጠነከረ ይሄዳል። እናም የክህነት ትምህርትም በነፍስ ላይ እንደ ሰማይ ጠል ትንጠባጠባለች። እንደ እግዚአብሔር የክህነት ተሸካሚዎች በጌታ ኢየሱስ ክርስቶስ ሥራ ውስጥ ነን ያለ ነው። ጥሪዎቹን መልሰናል። በእሱ ሥራ ውስጥ ነን ያለ ነው። ስለ እርሱ እንማር። የእግር አሻሮቹን እንከተል። ይህን በማድረግ እንድናከናውን ለሚጠራውን ለማንኛውም አገልግሎት ዝግጁ እንሆናለን። ይህ የእርሱ ሥራ ነው። ይህ የእርሱ ቤተ ክርስቲያን ነው። እሱም ሻምበላችን ነው። የክብር ንጉሥ እንዲሆን እንዲሁም የእግዚአብሔር ልጅ ነው። ሕያው እንደሆነ እመሰክራለሁ እና ይህንንም እመሰክረው በቅዱሱ ስሙ በኢየሱስ ክርስቶስ ስም ነው። አሜን።